የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮቻችን። የዛሬ አርብ ሐምሌ 22 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል።
የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ያሊ የዘንድሮ ተሳታፊዎች ላይ ትኩረት ያደረገ ዝግጅት ይዘናል።
የወሎ እናቶች ምርቃት በአረንጓዴ አሻራ ፕሮግራም
ላይ የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞችን የጎበኙ ጠበቃ የምሽቱ እንግዳችን ናቸው።
ምንም አይነት እርዳታ የሌለበትን አይነት ሁኔታ እንደተቀመጡ ነው ያገኘኋቸው።
ዝግጅታችንን ለማድመጥ አብራችሁን እስከ ምሽቱ ከዘለቃችሁ የሙዚቃ ምርጫም አለን። ፕሮግራሙን በመምራት ኔጽዮን ግርማና
ኤደን ገረመው አብረናችሁን ቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ።
ከዜናዎቹ ጋር ኤደን ገረመው ተመልሻለሁ። አረንጓዴ አሻራ 200 ሚሊዮን ችግኝ በአንድ ቀን በሚል በጠቅላይ ሚኒስትር አብይ አህመድ ጥሪ መሰረት ዛሬ በተለያዩ የአገሪቱ ክፍሎች የችግኝ መትከል መርሃ ግብር ሲካሄድ ውሏል። በዚህ መሰረትም ኢትዮጵያውያን የዓለም ሪከርድን ሰብረዋል። ጠቅላይ ሚኒስትር አብይ አህመድ በአርባ ምንጭና በወላይታ ሶዶ፣ ሌሎች የአገሪቱ ባለስልጣናት ደግሞ በተለያዩ የአገሪቱ ክልሎች ከህዝብ ጋር ሲተክሉ ውሏል። በአዲስ አበባ ችግኝ በመትከል የተሳተፉት ወይዘሮ ገነታ ጊዜ የችግኝ ተከላውን ትርጉም ከፍ ያለ ነው ብለዋል።
ችግኝ መትከል መልእክት አለው። ችግኝ መትከል ማለት ሰላም ማለት ነው፣ ፍቅር ማለት ነው፣ አንድነት ማለት ነው፣ አለመከፋፈል ማለት ነው፣ ብሔርተኝነት ይቅር ማለት ነው። ተከል ነው ማለት ለትውልድ አተላለፍን ማለት ነው። ትውልድ ተላለፈልን ማለት በቃ እኔ ነገ አልፋለሁ፣ አሻራ አስቀመጥኩኝ ለትውልዴ፣ ቅርብ ነኝ ደግሞ መጥቼ ባየው ደግሞ ደስተኛ ነኝ። ለምን እዚህ ጋር ስተክል ለዘሬ፣ ለዘር ማንዘሬ፣ ለትውልዴ፣ ለሀገሬ፣ ለሰፈሬ ብዬ ነው። እውነቴ ነው የምልህ።
ዘገባው የእስክንድር ፍሬው ነው።
ዛሬ ሱዳን ውስጥ የጸጥታ ኃይሎች የተቃውሞ ሰልፎችን ለመበተን ጥይት ተኩሰው አምስት ሰዎችን መግደላቸውን የተቃውሞ ሰልፍ አስተባባሪዎቹ ገለጹ። የሱዳን ዶክተሮች ማዕከላዊ ኮሚቴ እንዳለው አል ኦቤይድ ውስጥ አልሞ ተኳሾች ተማሪዎች ላይ አነጣጥረው በመተኮስ አምስቱን ገድለው ብዙዎችን አቁስለዋል ብለዋል። ከሐኪሞቹ አንዱ የሆኑት ዶክተር ሙስጠፋ መሐመድ ለአሶሺየትድ ፕሬስ በሰጡት ቃል ከሞቱት መካከል አራቱ ተማሪዎች መሆናቸውን የገለጹት ሰልፉን ያደራጁት በክፍለ ሀገሩ ያለውን የሕዝባዊ አገልግሎት እጥረትና አካባቢው በከባድ ወታደራዊ ኃይል መዳፍ መያዙን ለመቃወም ነው። ግድያው የተፈጸመው የተቃውሞ መሪዎቹና በአሁኑ ወቅት ስልጣን ላይ ያለው ወታደራዊ ሸንጎ ድርድራቸውን ሊቀጥሉ አንድ ቀን ሲቀራቸው መሆኑ ነው። ጄኔራሎቹና የተቃዋሚ መሪዎቹ ሱዳንን ሙሉ በሙሉ ወደ ሲቪላዊ አስተዳደር የሚያሸጋግር የስልጣን ክፍፍል ስምምነት ላይ መድረሳቸው ይታወሳል።
ሰሜናዊ ምስራቅ ናይጄሪያ ውስጥ በተካሄደው የቀብር ስነ ስርዓት ቦኮ ሀራም ነውጠኞች ቢያንስ 65 ሰዎች እንደገደሉ የአካባቢው ባለስልጣናት አስታወቁ። ይህም ቀደም ሲል በተካሄደው ግድያ የሞቱትን 23 ሰዎች ቁጥር ከፍ የሚያደርግ መሆኑ ነው። ከኢዛቤላ ኮኮሌ የደረሰን አጠር ያለ ዘገባ እንደዚህ አዲስ አበባ ያቀርበዋል።
ለዋና ከተማዋ ማይዱጉሪ ቅርብ በሆነች አንዲት መንደር በተካሄደ ግድያ በርካታ አስከሬን ነው የተገኘው። የአካባቢው መንግስታዊ ባለስልጣን ሙሐመድ ቡላማ ባለስልጣኑ ቡላማ እንደገለጡት ጥቃቱ በ11 የቦኮ ሐራም አማጽያን ላይ ከሁለት ሳምንታት በፊት ለተወሰደው እርምጃ አጸፋ ሳይሆን አይቀርም። የቦኮ ሐራም አማጽያን ከ30,000 በላይ ሕዝብ የገደሉበትን፣ ከቤት ንብረታቸው ያፈናቀሉበትንና በዓለማችን ከፍተኛ ሰቆቃ የተፈጸመበትን 10ኛ ዓመት ናይጄሪያውያን ባለፈው ሳምንት ማክበራቸው ይታወሳል። በጅምላ ግድያ የታወቀው ቦኮ ሐራም ወጣት ወንዶችና ሴቶችንም ለአጥፍቶ ጠፊ ጥቃት እንዲሁም ለሕገ ወጥ የሰዎች መናገድ እንደሚያዘጋጃቸው ይታወቃል። አክራሪ እስልምናን የሚሰብከው እና ለዚያ ዓላማ የሚሰራው ይህ ነውጠኛ ቡድን ወጣቶችን ከምዕራቡ ዓለም የትምህርት ዘይቤ በማግለል በራሱ ርዕዮት እያዘጋጀ ወደ ሽብር ተግባር ይመራቸዋል። ይህ ነውጠኛ ቡድን መመታቱን ፕሬዝዳንቱ ሙሐመዱ ቡሃሪ ይፋ ቢያደርጉም በአገሪቱ የሚካሄደው አፈናና ግድያ ግን ጋብ እንዳላለ ነው የሚነገረው።
የሆንግ ኮንግ ህዝብ ሁከት እንዲቃወምና የቻይና መንግስት ባለስልጣን ዛሬ አሳሰቡ። አንዳንድ ምዕራባውያን ፖለቲከኞች ሁከት ይቀሰቅሳሉ ሲሉም ባለስልጣኑ ወንጅለዋል። አድማጮች፣ ለዛሬ ያዝናቸው ዜናዎች እዚህ ላይ አጥፈጽመናል። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ቀደም ሲል በመግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው የምናልፈው። ቁጥራቸው 700 የሚሆኑ ከሰሃራ በታች የሚገኙ የአፍሪካ ሀገራት የመጡ ወጣቶች በአሜሪካ ኮሌጆችና ዩኒቨርሲቲዎች ላለፉት 6 ሳምንታት ታድመዋል። የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ያሊ ተሳታፊ የሆኑ እነኚህ ወጣቶች የስራ አመራርን የመሰሉ ክህሎቶቻቸውን እንዲያዳብሩ የሚያደርጉ ድሎችም ተመቻችቶላቸዋል። ሀብታሙ ስዩም ለዚህ መርሃ ግብር ከኢትዮጵያ ተመርጠው ከመጡ ወጣቶች ጋር አጭር ቆይታ አድርጓል።
የማንዴላ ዋሽንግተን ጉድኝት መርሃ ግብር የዛሬ 5 ዓመት የተጀመረው በእንግሊዝኛው ምህጻር ያሊ እየተባለ የሚጠራው የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ዋነኛ ዘርፍ ነው። መርሃ ግብሩ ወጣቶች የቀለም ትምህርት፣ የአመራር ብቃት ስልጠናዎችና የእርስ በርስ ትስስር እድሎችን እንዲያገኙ በማገዝ ለቁም ነገር እንዲበቁ ለመርዳት የታሰበ ነው። በያዝነው ዓመት መርሃ ግብሩ ከሰሃራ በስተደቡብ ካሉ ሀገሮች የተጋበዙ 700 ወጣቶች በዩናይትድ ስቴትስ ከፍተኛ የትምህርትና የምርምር ተቋማት ውስጥ ተገኝተው ክህሎቶቻቸው እንዲያዳብሩ ረድቷል። ኢትዮጵያ ውስጥ ያደረጉት ለህብረተሰብ የሚበጅ ሥራ ታይቶ የማንዴላ ዋሽንግተን ጉድኝት መርሃ ግብርን እንዲካፈሉ የተመረጡ ወጣቶች ይገኙበታል። ከነዚህ መካከል ዶክተር ቃልኪዳን አሰበ አንዷ ናት።
በኢትዮጵያ ጠቅላላ ሐኪም ሆኜ ነው የምሰራው። ከዛ በፊት በባለፈው 1 ዓመት ውስጥ የፕሮግራም አዘጋጅና አቅራቢ ሆኜ በጤና ላይ አተኩሮ በሚሰራ አፍሪ ሄልስ በሚባል ቴሌቪዥን ላይ ይሰራለሁኝ። በሱም በቴሌቪዥን ጣቢያችን እንደዚህ አሁን በኢትዮጵያ ውስጥ እያደጉ የመጡ አሉ ተላላፊ ያልሆኑ ተላላፊ የሆኑ በሽታዎች እንደዚህ አይነት እውቀቶችን ለማህበረሰብ በማስተላለፍ ሰው ቅድመ ጥንቃቄን እንዴት ማድረግ ይችላል የሚለውን ነገር እያስተማር ነው የምንገኘው ማለት ነው። የተለያዩ ፕሮግራሞች ውስጡ ያቀፈ ነው። አሁን እኔ የምሰራው እዛ ነው።
እንደዚህ ያለው መድረክ ምን አይነት እድሎችን ፈጠረልሽ? ምን አይነት ግንኙነት እንድትፈጥሪ እያገዘሽ ነው?
አሁን እዚህ በአጠቃላይ የቆየ ነው 6 ሳምንት ያህል ነው። እኛ የምንማርበት ትምህርት ላይ የህብረተሰብ አመራር ወይም ሊደርሺፕ ኢን ፓብሊክ ማኔጅመንት የሚባል ነው። ከመጣንበት ጊዜ ጀምሮ ከመጀመሪያው ሳምንት እስከ 6ኛው ሳምንት ድረስ እያንዳንዱ በየሳምንቱ የተለያየ እውቀት አስጨባጭ ነገር ይነግሩናል እና ወጣቶች እንዴት ነው በአመራር ላይ ምን አይነት ለውጥን ማምጣት ይችላሉ፣ እየሰሩ ባሉት ስራ ውስጥ ማንኛውንም አይነት ስራ ሊሆን ይችላል። የሕክምና ባለሙያ ልትሆን ትችላለህ፣ ነጋዴ ልትሆን ትችላለህ፣ ጋዜጠኛ፣ ብዙ አይነት ሰዎችም ይመጡ አሉ። እነዚህ ወጣቶች ባላቸው ሙያ የአመራር ስልታቸውን አሻሽለው እንዴት የተሻለ ሀገር ሊፈጥሩ ይችላሉ ነው የሚለው። እኛም ከኢትዮጵያ የመጣ ነው እንደዛው በሀገራችን ላይ አመራርና ህብረተሰብ ጋር እንዴት ነው ልትሰራ የምችለው፣ አንተን ደግሞ እንደ ሰውም ፕሮፌሽናሊም ፐርሰናሊም እንዴት የተሻለ ሰው ልትሆን ትችላለህ የሚለውን እጅግ በጣም ብዙ አስተማሪ የሆነ ነገሮች አሳይተውናል።
በሞያሌ ከተማ በሐኪምነት የሚያገለግለው ዶክተር አየኖ ጋዬ የወጣት አፍሪካዊ መሪዎች የተነሳሽነት መርሃ ግብርን እንዲካፈሉ ከኢትዮጵያ ከተመረጡት መካከል ሌላኛው ነው።
በሚሰራባቸው ኤሪያዎች ላይ እዚህ እየተሰሩ ያሉ ስራዎች በጣም አነሳስተውኛል። ኤችአይቪ ላይ እዚህ ሀገር ያለው ኬር ሜዲኬሽኑ ሲስተሙ እና ኤችአይቪን ጭራሽ ለመፈወስ የሚደረጉ ጥረቶች እነሱ ነገሮች በጣም ኢንስፓይር አድርገውኛል። ከዛ በተጨማሪ የትምህርቱ የሊደርሺፕ ኮርስ ነው፣ ሲቪክ ኢንጌጅመንት ላይ ነው ትሬኒንጉን እየወሰድክ ያለሁት እና እሱ ነገር ቀለል አድርገን ብዙ ጊዜ የምናያቸውን የሊደርሺፕ ኳሊቲዎች በደንብ አድርጌ እንዲመለከታቸው ረድቶኛል።
የኪነ ህንፃ ባለሙያ ህዋን ጎይቶም የኢትዮጵያ ቅርሶች ተጠብቀው ለዘመናት እንዲሻገሩ ከሚተጋ ተቋም ጋር ስትሰራ ሰንብታለች።
ሄሪቴጅ ዋች አሶሲሽን የሚባል የእርዳታ ድርጅት ውስጥ ኤግዚኪቲቭ ኮሚቴ ነኝ እና የቅጽ እንክብካቤ ላይ የሚሰራ ድርጅት ነው እና ይሄ ድርጅት ምንድን ነው ያሉትን ኢንፎርሜሽንም ሆነ ቅርስ እንዲጠበቅ ፋሲሊቴት ማድረግ ነው ስራችንና የመጀመሪያ ፕሮጀክታችን። በኢትዮጵያ ውስጥ ያለ ቼክ ኤምባሲ ፈንድ ያደረገው የአዲስ አበባ ውስጥ ያሉ ቅርስ ቤቶችን ጂፒኤስ ኮርዲኔታቸውንና ሂስቶሪ የታሪካዊ ኢንፎርሜሽን መሰብሰብ ነው።
ላለፉት 6 ሳምንታት በዩናይትድ ስቴትስ በነበራት ቆይታ ካስቀረቻቸው ቁም ነገሮች የማዘነጋቸውንም አጋርታናለች።
እኛ ኢትዮጵያ ውስጥ አሁን ያለው ችግር ምንድነው? ቅርሳችን ምንድነው የሚለው ነገር ትልቅ የሆነ ክፍተት አለ። እና አሁን ከዚህ በኋላ የምሰራው ፕሮጀክት ቢኖር ቅርስ የኢትዮጵያ ቅርስ ምንድነው የሚለው ነገር ማጥናት ነው የመጀመሪያ ስራ የሚሆነውና ያንን ቅርስን ለመመዝገብ የሚሆን ወደ ሌላ ወደ ሶስተኛ አካል ማስተላለፍ የሚሆን ማደስም መጠገንም እንደገና እንደ አዲስ ማድጎ መጠቀምም እንዴት ነው መሆን አለበት የሚለውን ነገር ማጥናት ነው።
ዶክተር ትግስ ተስፋዬ የድንገተኛና ጽኑ ህሙማን ልዩ ሐኪም ናት።
ማለት ብዙ ጠቃሚ ነገሮች አሉት። ማለት አሁን ሜንሊ ፎከስ የሚያደርገው ይሄ ትሬኒንግ ምን ለመሰለ ጥንካሬ ላይ ነው። ላይክ አንተ እንደ ብዙ ጊዜ ሰው የሚያስበው ምን ጉለት አለኝ የሚለውን ነገር ነው። እዚህ ግን በትሬኒንጉ ላይ ያገኘሁት ጥንካሬ ምንድን ነው እና ጥንካሬን እስከ ምን ድረስ በሱ ላይ እንዴት ማደግ ትችላለህ የሚለውን ነገር ላይክ ቢልዲንግ አፖን ዩር ስትሬንግዝ የሚለውን ነገር ነው ሜንሊ ፎከስ አድርገው ትሬን ሲያደርጉን የነበረው። አት ዘ ሴም ታይም ደግሞ አንድ ሰው አመራር ቦታ ላይ ሲቀመጥ ምን ምን ኳሊቲዎችን መያዝ አለበት፣ እንዴት አድርጎ ከሰው ጋር ቲምወርክ እንዴት ሊሰራ ይችላል፣ የመሳሰሉትን ነገሮች ሊደርሺፕ እና የትሬኒንጉም ስም ሊደርሺፕ ኢን ፐብሊክ ማኔጅመንት ነው። ስለዚህ እነሱን ነው ኢን ጀነራል ለስድስት ሳምንት የሰለጠን ነው ማለት ነው።
እንግዲህ ከስድስት ሳምንታት በኋላ ወደ ሀገር ቤት ስትመለሱ ልትሰሩት የሚገባ ነገር ወይንም ደግሞ ሰርታችሁ የምታሳዩት ጉዳይ እንዳለም ሰምቻለሁ። አንቺ ምን አይነት ነገሮችን ልታከናውኝ አቀድ?
በዚህ ስድስት ሳምንት ውስጥ ያገኙትን ነገር በአካባቢ ለአገር ይሌላሉ ለያንክ ለወጣት ጀኔሬሽኑ አንደኛ ማስተላለፍ እንፈልጋለሁ።
ይህ መርሃ ግብር ከዛሬ ሐምሌ 22 እስከ ነገ በስቲያ ረቡዕ ሐምሌ 24 2011 ዓ.ም በሚካሄደው ጉባኤ ይደመድማል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ሀብታሙ ስዩምና እንግዳውን እናመሰግናለን። ቀጣዩ ፕሮግራማችን ደግሞ በብሔራዊ ደረጃ የታወጀው የአረንጓዴ አሻራ ቀን በደቡብ ወሎ ኦሮሞ ብሔረሰብ ዞኖችና በደሴ ከተማ አስተዳደር በእናቶች ምርቃት ተጀምሯል ይለናል የወሎ ዘጋቢያችን መስፍን አድራጌ።
ይህ በወሎዬዎች ቤት የተለመደ ባህላዊም መንፈሳዊም ወግ ነው። ክፉ እንዲርቅ በጎ እንዲመጣ፣ ልዩነት እንዲቀንስ አንድነት እንዲሰፋ፣ ተድላ እንዲሰፍን ሀዘን እንደ ጤዛ እንዲረግፍ መልካም ምኞት የሚገለጥበት
ጎበዝ ማማን ይሁን ቆንጆም ማማን ይሁን ደሳችን መየን ዘንግተን ዘርግተን እንዲያውን ንጉረስ ከላይ ለጋውን ከታያልጋውን አመናለህ ያርገው።
እነሱ እርፎ መረባ ይባባላሉ። ታዳሚው አሜን በእናንተው መጀን ይላቸዋል። ዱበርቴዎቹን ወይም ሴት ጸሎት አድራሾችን እናም በህብር በታጀበ ዜማዊ ቅብብል ስንኛዊ ትስስር የተተከለው ችግኝ ብቻ ሳይሆን ኢትዮጵያ አንድነት ጸድቆ እንዲያብብ መልእክታቸውን አስተላለፉ።
ድልድልጣ እንዳው በነጣ ሰጠሻት ወይ ሆነልን ወይ ከመሸ
በደሴ ከተማ ከህፃን እስከ አዛውንት ከሃይማኖት አባት እስከ አለማዩ ለጋራ ጥሪው የጋራ ምላሻቸውን የሰጡት ችግኝ እንዲተከልባቸው በተመረጡ 5 ቦታዎች ላይ ከሌሊቱ 11 ሰዓት ጀምሮ በመገኘት ነበር። የከተማዋ መሬት አስተዳደርና መልሶ ማቋቋም መምሪያ ኃላፊ አቶ አብዱል ከሪም ሙስጠፋ
በከተማችን እንግዲህ በ22ቱ አገር አቀፍ ናሽናል እንቅስቃሴ ላይ በ5 ሳይቶች የተከላ ፕሮግራም እያካሄድን ነው። በዚህ የተከላ ፕሮግራም ላይ 145124 ችግኝ በአንድ ቀን እንተክላለን ብለን ፕሮግራም ይዘን እየተንቀሳቀስ ነው። የሰው እቅዳችን ላይ ይወጣል ብለን ያሰብነው በእቅድ ደረጃ 12000 ነበር። አሁን ኤክሰስ የሆነ በመቶ ሺዎች የሚቆጠር ህዝብ እየወጣ ከፍተኛ እንቅስቃሴ እያደረገ የአረንጓዴ አሻራውን እያሳረፈ የሚገኝበት ሁኔታ ነው ያለው። ያው አቅርቦት ላይ ጋር ተያይዞ ያሉን በጭቂ ጣቢያዎች ላይ የነበሩና የወጣው የሰው ኃይል ባላንስ አላደረገም። ከዚህ ጋር ያለውን ቀጣይ የተከላ ጉድጓዶችን በሌሎች ችግኞች በግዥም በምንም እያደረግን የምንተክልበት ሁኔታ ይሄ ናሽናል እንቅስቃሴውን የምናካሄድበት እንጂ ቀጣይ ኮንቲኒስን የምንቀጥልበት የተከላ ፕሮግራማችን።
የከተማ አስተዳደሩ ከንቲባ ዶክተር መለስ መኮንን ደሴ ከተፈጥሮ ያቀማመጧና በተፈጥሮ ሀብት መመንጠር ምክንያት ለከፍተኛ መሬት መንሸራተት ስትዳረግ የቆየች ከተማ ነች ሲሉ ያስታውሳሉ። የአረንጓዴ አሻራ ለት በብሔራዊ ደረጃ መታወጁ በመሬት መንሸራተት የሚደርሰውን ሰብአዊና ቁሳዊ ጉዳት ማስቀረት ብቻ ሳይሆን የተፈጥሮ ሚዛኑን ጠብቆ ለማስቀጠል ያስችላል። እንደ ከንቲባው ቤተክርስቲያን ለዘመናት በዘለቀ የተፈጥሮ ሀብት ለማስራዎቿ ትታወቃለች የሚሉት ደግሞ የደሴ ከተማ አስተዳደር ቤተ ክህነት ዋና ስራ አስኪያጅ ሊቀ ህሮያን ገብረ ኢየሱስ ተሰማ ናቸው።
ክቡር ዶክተር አብይ አህመድ በሀገር አቀፍ ደረጃ ይህን አላማ አንግበው ሲነሱ ለእኛ ለኦርቶዶክስ ተዋህዶ ቤተክርስቲያን እጅግ ታላቅ ድል ነው የምንለው። ምክንያቱም ከአሁን ቀደም እንደሚታወቀው ለበርካታ ጊዜያት በተለይ በሀገር በቀል እጽዋት ላይ ትታወቃለች ቤተክርስቲያኗ እና በሰፊው ስንሰራበት የቆየ ነው ስለሆነ ይህንንም ሌላው ህብረተሰብ መንግስትም ተቀብሎ ስላራመደው በጣም ደስታችን ሰፊ ነው። የኢትዮጵያ የሚያሳይ እነዝግባ እነወይራ እኒህ ሀገር በቀል የሆኑትና ተፈጥሮ ሀብትን በድሮ አባቶቻችን ለመመለስ ሰፊ ስራ እየሰራና ያለ ነው። አሁን ይህንን ለአራምደን ስራ ለመስራት ዝግጅት አድርገናል።
የወሎ ዩኒቨርሲቲ በደሴ ከተማና በደቡብ ወሎ አካባቢ ለሚገኙ ወረዳዎችና የህብረተሰብ ክፍሎች 200,000 የሚደርሱ የተለያዩ ችግኞችን በማከፋፈል ጉልህ ሚና ተጫውተዋል። ችግኞቹን በዘላቂነት ለመንከባከብ ትኩረት ሰጥቶ እንደሚሰራም የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታሁን ይናገራሉ።
አሁን ለምሳሌ ዛሬ ፎረስትሪ ዲፓርትመንቶች የሄዱት መቅደላ ላይ ተረክበው መጥተው ቀጣይ ምን ያክሉ ጸደቀ፣ ምን ያክሉ እንትን አለ፣ ተማሪዎቻቸውን ይዘው እንዲንከባከቡ ለማድረግ ነው እዛ ሄደው። ይህንን ደግሞ የሚንከባከብ እና የሚከታተል ትምህርት ክፍል ስላለ እዛ ላይ እየሰሩ ነው ያሉት።
የችግኝ ተከላው ብዙሃኑን በአንድ ጥላ አሰባስቦ በአንድ መንፈስ አስተሳስሮ አብሮነት የተቀነቀነበት እንደነበር የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ አህመድ ሐሰን በስልክ መስመር የተገኝተው በሰጡኝ አስተያየት አረጋግጠውልኛል። በ61 ቀበሌዎች ላይ በሚገኙ 60 ተፋሰሶችና 84 ተቋማት ላይ ነው ከ700 ሚሊየን የሚልቁ ችግኞች የተተከሉት። ከደቡብ ወሎ ዞን አስተዳደር መንግስት ኮሚኒኬሽን ጉዳዮች መምሪያ የደረሰን መረጃ እንደሚያስረዳው ደግሞ በ21 ወረዳዎች የሚገኙ 298,000 ሰዎች ተሳትፎ ያደረጉበት የችግኝ ተከላ ስነስርዓት ተካሂዷል። እንደ መምሪያው በዛሬው ዕለት 3705 ሄክታር በሸፈነው ተከላ 14.8 ሚሊዮን ችግኝ አገልግሎት ላይ ውሏል። በሰው ያላቸው ተወዳጅነት፣ ለስራ የሚሰጡት ልዩ ክብር፣ ወላጆቻቸው ያወጡላቸውን ስም አስረስተዋል። የወሎና አካባቢው መገለጫ እስከ መሆን ደርሰዋል። ሊቀ ትጉሃን ባህታዊ መፍቀሬ ሰብ ላለፉት 67 ዓመታት ችግኝ የመትከል ድንቅ ታሪክ አላቸው። የእሳቸው አሻራ ያላረፈበት ገዳምና አካባቢ የለም። ከደቡብ ጎንደር እስከ ሰሜን ወሎ፣ ከሰሜን ወሎ እስከ ደቡብ ወሎ የተሻገረ ድንቅ ማህተም።
ደኑ አንደኛ የቅዱሳን ልብስ ነው፣ ሁለተኛ ደግሞ አራዊቶቹ የሚኖሩት በዚያ ነው። እኔ ደን የሚቆርጠው ሁሉ የሚያቀጠን ሁሉ እየተራገምኩ ያለሁት።
እንኳን ከረሃብና ቸነፈር ከጣሊያን የቦምብ ድብደባ ይታደገን ደን ነው የሚሉት አባ መፍቀሬ መንግስት የወሰደውን ተነሳሽነት አድንቀዋል። ግን ይላሉ ባህታዊው፣ መትከል መነሻ እንጂ መድረሻ አይሆንም።
መንግስት ጥሩ አዋጅ ነው ያወጀው። ህዝቡ መንግስቱ የያዘውን ትእዛዝ ማክበር አለበት። ተራራው በተፈጥሮ ድንጋይ የሆነውን ሁሉ ነው የሚበቅለው፣ በተፈጥሮ የሚያበቅላቸው እነሱ መቃጠል የለባቸውም፣ መቁረጥም የለባቸውም። ስራቸውም አይነቀልም።
ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ላደረሰን ዘገባ እናመሰግናለን። አድማጮች፣ በተከታዩ የዘጋቢዎቻችን መስኮት ዘገባ ወደ ሎስ አንጀለስ እናመራ እና ዳንኤል አርጋው ከሎስ አንጀለስ የሚገኘው ዘጋቢያችን ኢትዮጵያውያንና ኤርትራውያን ፍልሰተኞችን ለመቃኘት እና ህጋዊ ድጋፍ ለማድረግ ወደ ሜክሲኮ በቅርቡ ተጉዘው የተመለሱትን ጠበቃ ሙሉ መቤት አለማየሁ ስደተኞች አሁን ያሉበትን ወቅታዊ ጉዳዮች ዙሪያ አነጋግሮ ተከታዩን ዘገባ ልኮልናል።
ወይዘሮ ሙሉመቤት አለማየሁ ይባላሉ። ነዋሪነታቸው በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት እርቫይን ከተማ ሲሆን ለ26 ዓመታት ያህል በኢሚግሬሽን የጥብቅና ሙያ አገልግሎት በመስጠት ላይ ይገኛሉ። በቅርቡ በራሳቸው ተነሳሽነት በሜክሲኮ ድንበር ላይ ወደ አሜሪካ ለመግባት ሰፍረው ያሉ በርካታ ኢትዮጵያውያንና ኤርትራውያን ወጣት ስደተኞችን ባላቸው ሙያ አገልግሎት ለመስጠትና ያሉበትን ሁኔታ ለመቃኘት ወደ ሜክሲኮ ቲዋና አምርተው ነበረ። ወጣት ስደተኞቹ አሁን ያሉበት ተጨባጭ ሁኔታ ህጋዊ የጥገኝነት መረጃ ከማግኘት አንስቶ ከ10 በላይ ሀገራትን አቆራርጠው ወደ ሜክሲኮ የደረሱ በመሆናቸው በታላቅ ጭንቀት ላይ መሆናቸውም ይናገራሉ።
እዛ በሄድኩበት ጊዜ እንግዲህ አገኘሁኝ ወጣት ልጆች በብዛት ኤርትራ መሽ ናቸው ያገኘኋቸው። ወንዶችም አሉ፣ ሴቶችም አሉ። እና ያሉበት ሁኔታ ምንም ወደፊት እንዴት እንደሆነ መምጣት የሚችሉት ወደ አሜሪካን ሀገር ጥገኝነት እንዴት እንደሆነ ለመጠየቅ የሚችሉት ወይም የአሜሪካን መንግስት ኦፊሰሮችን ማለት የኢሚግሬሽን ኦፊሰሮችን እንዴት አድርገን ነው ልናገኝና የጥገኝነት ጥያቄያችንን ወይም ማመልከቻችንን ማቅረብ የምንችለው የሚለውን አይነት ሁኔታ ማንም ሰው በትክክል ሊሰጣቸው ስላልቻለ ኢንፎርሜሽኑንም ሆነ እንዴት አድርገው ሊደርሱባቸው እንደሚችል ስላልቻሉ በቃ ምንም አይነት እርዳታ የሌለበትን አይነት ሁኔታ እንደተቀመጡ ነው ያገኘኋቸው። እና በራሳቸው ወጪ በራሳቸው በቤተሰብ ወይም በአንዳንድ ማህበረሰብ ሰዎች በሚሰጣቸው አገልግሎት እንትን እርዳታ እየተቀመጡ እንደነበረ እና በጣም በቃ በጭንቀት ላይ ያሉ ልጆች ነው ያጋጠሙ። ከ30 ዓመት በታች ያሉ ልጆች ናቸው። በሀያቸው ውስጥ ያሉ ልጆች ናቸው። ብዙ አይነት ነገር አሳልፈው የመጡ ናቸው። ማለትም ራሱ ሜክሲኮ ለመድረስ እና የአሜሪካን ቦርደር ወይም ጠረፍ ለመድረስ ቢያንስ ወደ 10 አገሮች ተሻግረው የመጡ ልጆች ናቸው። አንዳንዶቹን ለመጥቀስ በብራዚል፣ በፔሩ፣ ኤኳዶር፣ ኮሎምቢያ፣ ፓናማ እንደዚህ እያሉ ፋይናሊ በጓቴማላ አድርገው ወደ ሜክሲኮ የደረሱ እና እዛ ሲደርሱ እፍሬ ተመስገን አሁን እንግዲህ የአሜሪካንን ኢሚግሬሽን ኦፊሰሮች አግኝተን የጥገኝነት ማመልከቻችንን ወይም ጥያቄያችንን ማቅረብ እንችላለን ብለው በሚገምቱበት ሰዓት ያንን ሁሉ ጊዜ ካሳለፉ በኋላ አሁን ግን ባለው የአድሚኒስትሬሽን ሕግ ሁኔታ ሊደርሱ በፍጹም እንዳልቻሉ አሜሪካን ኢሚግሬሽን ኦፊሰሮች ጋር እና እዛ ጋር በቃ እንደቆሙ እንደታገዱ አይነት ሁኔታ ላይ ነው ያሉት።
እርስዎን ከመሰሉ በጥብቅና የሙያ ዘርፍ ውስጥ ከተሰማሩ ግለሰቦች ጋር ለወደፊቱ ምን መደረግ አለበትስ ምን አስበዋል? እስኪ
በእኔ ሙያም ባሉ ጓደኞቼም ጋር ሆነ ወይም ደግሞ ትልልቅም ደረጃ ላይ የጋቨርንመንት ደረጃ ላይ ያሉ ሰዎች ጋር ለመነጋገር እና በተቻለ መጠን መፍትሄና እንዴት ነው ፌር የሆነ ፕሮሰስ እንዲኖራቸው ለእነዚህ ልጆች ለማምጣት ነው እኔ አሁን ዋናው አላማዬ። እነዚህ ልጆች ኦፍኮርስ በአሁኑ ሰዓት እዛም ሆነው ብዙ አይነት እርዳታዎች ማግኘታቸው ቢረዳቸውም ዋናው አላማቸው እዚህ አሜሪካን ሀገር ገብተው አሜሪካን ሀገር እንግዲህ የመብት የሚጠበቅበት ሀገር ነው፣ ሰብአዊ መብት የሚከበርበት ሀገር ነው ስለሚባልና ስለሆነም ያንን አቅርበው ነጻ የሆነ ስንት አይነት ስቃይ ያሳልፉ ልጆች ስለሆኑ ነጻ የሆነ አይነት ኑሮ ለመኖር እና እዚህ ለመድረስ ስለሆነ ፍላጎታቸው ከዛ እዚህ የሚደርሱበትን እንትን ፌር የሆነ መንገድ እንግዲህ ለማስተካከል እንዴት ነው የምንችለው የሚለውን ነው ማየት የምንፈልገው። ምክንያቱም አሁን በጣም ብዙ አይነት የሙስና ችግር እንዳለ ነው የሚነግሩኝ እና ቁጥርም ይዘው ኢሚግሬሽን ኦፊሰሮች ጋር መግባት አለባቸው ተብለው በስነ ስርዓት በተባሉት መሰረት ቁጥራቸውን ይዘው በሚጠብቁበት ጊዜ በሙስና ምክንያት ቁጥራቸው እያለፋቸው ወንደ ሌላ ሰው እየተሰጠ እነሱ ግን ለአራት ወርም ሆነ ለስድስት ወርም ሆነ ወይም ለመገመት ለማይችሉት ኢንደፍነት ለሆነ ጊዜ ቦርደሩ ላይ ታግደው እንደተቀመጡ አይነት ስሜት ስለተሰማቸው እና በጣም ትልቅ ተስፋ የመቁረጥ አይነት ስሜት ስላላቸው ያንን እንዴት ነው መፍትሄ የምንሰጠው የሚለውን ነው። በህብረተሰባችንም በኮሚኒቲያችንም ሆነ በትልልቅ ፖዚሽን ላይ ካሉ ሰዎችን ጋር በመመካከል ለነዚህ ልጆች ፍትህ ለማምጣት ስለምፈልግ እሱ ነው እንግዲህ እኔ የወደፊት እቅዴ። እኔ ማለት የምፈልገው ኢትዮጵያውያኖችን ኤርትራውያኖችን በኮሚኒቲያችን በተለይ የአሜሪካን ዜግነት ያለንና ስሜታችንንና ድምጻችንን ለእነሱ ለማቅረብ ብንችል ልጆች ምን አይነት ችግር ላይ እንዳሉ ብናስረዳ ሙስናው ስዛ ያለው ሙስና እንዴት ነው ኮንትሮል ሊደረግ የሚችለው እንዴት ነው እነዚህ ልጆች ፌር የሆነ ፕሮሰስ ሊያደርገኝ የሚችሉት የሚለውን በጣም በህብረተሰባችን ውስጥ አንድ ድምጻችንን አጠንክረን እንድናቀርብ እንድንችል ጥሪ ነው የማቀርበው።
ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ደ ዳንኤል አርጋውንና እንግዳውን መሰግናለን። አድማጮች ያዳመጣችሁ ያላችሁት ካፒና ቪኦኤ ነው። ቀጣዩ ደግሞ ወደ ቴክኖሎጂ ነው የሚወስደን። ደሊቨሪ አዲስ ደንበኞችን ከማናቸውም የምግብ ቤቶች ስልካቸውን በመጠቀም እንዲያዙ ያዘዙትን ምግቡም ያሉበት ስፍራ ድረስ እንዲመጣ የሚያደርጉበት የስልክ መተግበሪያ ነው። ከዚህ መተግበሪያ ጀርባ ያለው ድርጅት መስራችና ስራ አስኪያጅ ፈለግ ተስፋዬ ከፈለግ ተስፋዬ ጋር አጭር ቆይታ አድርጓል።
አሜሪካን ሀገር ተወልዶ ላደገው ፈለግ ተስፋዬ ወደ ኢትዮጵያ መጥቶ ለመኖር በሚሞክርበት ሂደት የገጠመው ችግር የኋላ የኋላ ለፈጠራ መነሾ እንደሆነው ይናገራል። አገልግሎቱን እንዲጀምር መነሻ የሆነኝ ምግብ ማብሰል አለመቻሌ ነው። በወቅቱ በቤቴ አጠገብ የሚገኘው አንድ የምግብ ቤት ብቻ ነበረ። ብዙ ጊዜ እዚያ ተመግቤያለሁ። የሆነ ጊዜ ተሰላቸው። በሌሎች ሀገሮች መሰል አገልግሎቶችን ስጠቀም ነበረ። እዚህ ኢትዮጵያ ተመሳሳይ ነገር ብጀምር ድንቅ ነገር አይሆንም ወይ ስላሰብኩ ነው ያለው። ይህ ሐሳብ በኢትዮጵያ የመጀመሪያውን የምግብ ማዘዣ የስልክ መተግበሪያ ወይንም አፕሊኬሽን እንዲወለድ ምክንያት ሆኗል። ዲሊቨሪ አዲስ አሁን የአራት ዓመት ታዳጊ የንግድ ተቋም ነው። ምግብ በአስቸኳይ ያለሁበት ቦታ ድረስ እንዲመጣልኝ የምሻ ሰው ነኝ ልበል። ይህም መተግበሪያ እንዴት ልጠቀም እችላለሁ?
So the number one is creating the account.
በመጀመሪያ አገልግሎት መዝገብ መክፈት ያስፈልጋል። ሁለተኛው ምግቡ ከየትኛው የምግብ ቤት እንዲመጣልህ እንደምትፈልግ መምረጥ ነው። የምናስከፍለው ምግብ ቤቱ እንዳለው ርቀት ይወሰናል። እስከ 3 ኪሎ ሜትር ርቀት ውስጥ ከሆነ 70 ብር እናስከፍላለን። ከ3 እስከ 6 ኪሎ ሜትር ከሆነ 85 ብር እናስከፍላለን። ከ6 እስከ 9 ኪሎ ሜትር 100 ብር ነው። በግለሰብ ደረጃ ዋጋው ውድ ነው። ሆኖም ከሰዎች ጋር፣ ከጓደኞች ጋር፣ ከቤተሰብ ጋር ከሆነ ግን የምታዘው እስከ 8 ምግብ ባንዴ በማዘዝ የሚደርስብህን ዋጋ ዝቅ ማድረግ ትችላለህ ነው ያለው። ዲሊቨሪ አዲስ በስራ ላይ በቆየበት ጊዜ የኢንተርኔት መቆራረጥና ቢሮክራሲ ወለድ መጉላላቶች መሰናክል ሆነው እንደቆዩበት ዋና ስራ አስኪያጁ ነግሮኛል። በተለይ የአስቸኳይ ጊዜ አዋጅ በታወጀባቸው ወራት ውስጥ ድርጅቱን ለማንቀሳቀስ ፈታኝ ሆኖበት እንደነበረም አይዘነጋም። የድርጅቱ የቅርብ ጊዜ እንቅፋት የሞተር ሳይክሎች ከመከልከላቸው ጋር ይያያዛል። ዲሊቨሪ አዲስን መተግበሪያ ተጠቅመው ምግብ የሚያዙ ወገኖች ምግቡ ያሉበት ድረስ የሚላከው በሞተር ብስክሌቶች ነው። ሆኖም ከቅርብ ጊዜ ወዲህ በአዲስ አበባ ከተማ ክልል የሞተር ብስክሌቶች እንዳይንቀሳቀሱ እግድ ስለተጣለ ከአንድ ወር በላይ ስራ ማቆሙን የድርጅቱ መስራችና ኃላፊ ፈለግ ተስፋዬ ይናገራል። እንዲያም ሆኖ ስለ መጪው ዘመን መልካሙን ማለምና መልካሙን ማቀድ አላቆመም። ኢትዮጵያ ለረጅም ጊዜ ንግድ የምትመች ሀገር አይደለችም። ምክንያቱ ደግሞ ነገሮች ቶሎ ቶሎ መቀየራቸው ነው። የእኛ ትኩረት ጠንካራና የተረጋጋ የደጀን ወይም ሎጂስቲክ ትስስር እየገነባን ስለመሆናችን ማረጋገጥ ነው። የእኛ ትኩረት የሎጂስቲክ አገልግሎት በመላ ኢትዮጵያ እንዲሻሻል ማድረግ ነው።
ተከታዩ ዝግጅታችን ደግሞ የጋቢና ሙዚቃ ምርጫ ነው። ዘሩባቤል ኤደን፣ አንቺ ደሽ ያነጋገርሽው ምን የሚለውን ዜማ ነው ይመረጠልን?
እስከ መቼ የሚለውን ሙዚቃ ለአድማጮች ጋብዟል። በቅርቡ ደግሞ አልበሙ ይለቀቃል። እስቲ ለዛሬ ደግሞ ይሄን እንስማ፣
መልስ እናመጣዋለን።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች፣ እኔ ዘሩባቤል ሞላ እባላለሁኝ። እንፋሎት ከሚባለው አልበሜ እስከ መቼ የሚለውን ዘፈኔን እንድታደምጡልኝ ጋብዣችኋል።
Malafoo, sit. Let us
ዘሩባቤልን እናመሰግናለን ለምርጫው። አድማጮች እንግዲህ ዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ኤደን ገረመው፣ ዝግጅታችንን ሲያቀናብር የነበረው ደግሞ ፋሲል
ገበያው ነበረ። በስርጭት ምህንድስናውም ያገዘን እናመሰግናለን። ሁላችሁም ደህና ደሩ።
Kun Radio Sagale Amerikati.